ለቲኬ ሾው ጤና ይስጥልኝ እንደምን ዋላችሁ። ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ በ1100 AM ሞገድ ያየር ስርጭት ወይም www.tktaxes.com የሚተላለፍ ሳምንታዊው የቲኬ ሾው ነው። የቲኬ ሾው ሁል ጊዜ ቅዳሜ ከ1 እስከ 2 PM ከሰዓት በኋላ የሚቀርብ ሲሆን አላማው በየጊዜው የሚያጋጥሙን የታክስ ነክ ጉዳዮች ለማብራራት በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙና ለናውቃቸው የሚገቡን ገንዘብ ነክ የሆኑ ወቅታዊ ኢንፎርሜሽን ለማሳወቅና ለማብራራት ሲሆን በተጨማሪም ከአድማጮች የሚቀርቡልን ጥያቄዎች የውይይት መስመር ፈጥረን ለመወያየት የሚተላለፍ ትምህርታዊ ስርጭት ወይም አገልግሎት ነው። ማጨቻችን እንደምን ዋላችሁ። ተካ ከለለ ሳህሉ ነኝ። በዛሬው ፕሮግራማችን ባለፈው ሁለት ሳምንት ያደረግነውን ስለ ክሬዲት ነክ የሆኑ ጉዳዮች ክሬዲታችን ወደ ታች እያንቆለቆለ ከሄደ አንዳንዴ እዳችን ለመክፈል በማንችልበት ጊዜ እንዴት አድርገን የወደቀ ክሬዲት ለማንሳት እንደምንቻል ብዙ ነጥቦች እነግራችኋለሁ። ከዚሁም በመቀጠል በአሁኑ ጊዜ በየከተማው በሜትሮ አትላንታም ሆነ በሌሎች ከተሞች ስርቆት በጣም እየዳበረ በመሆኑ በጣም የታወቁ ሌቦች ሪሰርች ተደርጎ የምንሰርቀው ቤት ምን ይመስላል የሚል የተናገሩትን አንዳንድ ማስጠንቀቂያዎች እነግራችኋለሁ። ከዚሁም ደግሞ በመቀጠል በአሁኑ ጊዜ ይሄ የዌስት ናይል ቫይረስ በብዙ ሰዎች ጥቃት እያመጣ ነው። እዚህ ሜትሮ አትላንታም የሞቱ ሰዎች አሉ። በተለይ ቴክሳስ ብዙ ሰው ሞቷል። ዌስት ናይል ቫይረስ ምንድን ነው? ለምንድን ነው ዌስት ናይል ቫይረስ የተባለው? ምን ጥንቃቄ ለማድረግ እንችላለን? የሚል አርዕስት እነጋገራለሁ። በዚሁ እንዲያግዙን ወንድማችን ዶክተር ጋብዘናል። እንግዲህ ከመጡ ወደ አንድ ሰዓት ተኩል ገደማ እንጠብቃቸዋለን ማለት ነው። በፕሮግራማችን መሀል ደግሞ ጥያቄና አስተያየት ቢኖራችሁ 404-603-8770 ይሆናል። እስቲ በመጀመሪያ አንድ ጥሩ ሙዚቃ ላጫውትና ተመልሼ እመጣለሁ። ሙዚቃው ያለው ጥሩ ሙዚቃው እየመጣ ነው። አንድ ትንሽ ተጠብቁ።
Ne da ne tamachitu talagunni ሁለንተናሽ ለኔ ለኔ ተመቸቶ ታለጎኒ ያኔ እንደሰማሁት ሁሌ 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 አይተሽ ባመንኩት ሁሌ 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 ሁለንተናሽ ለኔ ለኔ ተመቸቶ ታለጎኒ ሁለንተናሽ ለኔ ለኔ ተመቸቶ ታለጎኒ ከሽ ሰው መሃል ከስንታይ ለይታ ቀልቤ ምትሰበላያታ አስመኝታ ወልጃታለሁ ወልጃ ወልጃታለሁ ወልጃ አልደብቀውም ሐሳቤን ስለሷ የሚያስፈንቀኝ ማናለኝ ያለሷ ወልጃታለሁ ወልጃ
ሰማይ ኮከብ የምሽት ጨረቃ የውበት ብርሃን ትታያለሽ ደምቃ
ወልጃታለሁ ወልጃት ወልጃታለሁ ወልጃት
የፍቅር አምላክ ከሰው አይን አርቆ የወደድኳትን ቢሰጠኝ መርቆ
ወልጃታለሁ ወልጃት ወልጃታለሁ ወልጃት
ውበት ከዓይኖቿ ሲነካ እስኪኔም በሷ ደመቃ በፈገግታ ስታስነካ ታደርጋለች ልብን ነካ ይፈልጓታል ዓይኖቼ በጋኝ ዓይኑ ማንዳይቼ
አይቼሻ
እሺ ባለፈው ሁለት ሳምንት እንደነገርኳችሁ የኢኮኖሚ ሁኔታ በሚቃወስበት ጊዜ ብዙ ነገር ይዛባብናል። ቢላችን መክፈል ብቻ ሳይሆን ክሬዲታችንም በዚያው መጠን ይነካል፣ ወደ ታች ይወርዳል ማለት ነው። ክሬዲት አንዳንዴ ለብዙ ነገሮች ነው የሚያገለግለው። አንዳንዴ እቃ ለመግዛት፣ መኪና ለመግዛት፣ ቤት ለመግዛት ይሆናል። አንዳንዴ ደግሞ ኢቭን ኢንሹራንስ ለማግኘትም እኮ አንዳንዴ ክሬዲታችንን ቸክ ማድረግ ጀምሯል። መጥፎ ክሬዲት ያለው ሰው አይከፍልም ማለት ነው። ግን ሁልጊዜ ባለፈው ሳምንትም እንደገለጽኩላችሁ የኢኮኖሚ ችግር በሚኖረን ጊዜ ህጋዊ የሆኑ መከላከያ እንዳሉን ነው። በዚህም ምክንያት ነው የቻፕተር 7 እና ቻፕተር 13 የገለጽኩት። እነዚህ ቻፕተር 13 እና ቻፕተር 7 አንዱን ሰው ሆምለስ ለማድረግ ሳይሆን ያለንን የኢኮኖሚክ ጫና መፍትሄ በማስገኘት ህይወታችንን እንደ አዲስ እንጀምር ነው። ብዙን ጊዜ ባንክራፕሲ በመናረግበት ጊዜ በታሪካችን ላይ 10 አመት ይቆያል። ከ10 አመት በኋላ ይፋቃል። ከተፋቀ በኋላ እንደገና ነው የሚጀምረው። ታሪካችን ላይም አይታይም። ስለዚህ ሁሉ ጊዜ ለመከላከል እንደምንችል ነው። ሌላው ግን እንደዚህ የመሰለ ኢኮኖሚ ችግር ስላለን ክሬዲት እናገኛለን ወይስ እናገኛለን? የምናገኘው ግን ስለ ምናረገው የገንዘብ ሁኔታ ብዙ ፕላን ብትናረግ ብቻ ነው። የመጀመሪያው በችግር ተወጥረን ያለን ወጪ ካለን ገቢ እየበለጠ በመጣበት ጊዜ ቁጭ ብለን ወጪዎቻችን መጻፍ ነው። አርማጆቻችን ብዙዎቻችን የቤታችን ወጪ የምናውቀው እንዳይመስላችሁ አናውቀው። በምንጽፍበት ጊዜ ግን አንደኛ ከመጠን በላይ የምናጠፋውን ያለ ነገር የት እንደሆነ ለማወቅ እንችላለን። ሁለተኛ ስህተቶቹን ካረምን በኋላ ደግሞ የገንዘብ ጥቅም ገንዘብ ምን ያህል እንደሚያገለግለንም ለማወቅ ምን ይችላል በየጊዜው ሳይሆን አንዳንድ ችግር በሚያጋጥመን ጊዜ በወር የምናወጣውን ገቢ እና ወጪ ብንጽፍ ብቻ ነው። አንዳንዴ ሰዎች በሚጠየቁበት ጊዜ ለኤሌክትሪሲቲ ምን ያህል ታወጣለህ ሲባሉ በጣም ብዙ እንደዚህ ያህል በጣም አነስተኛ ከሆነ ደግሞ ይሄኛው አሁን በጣም አነስተኛ ነው። ኤሌክትሪሲቲ በሚጨምርበት ጊዜ ጋዝ ይቀንሳል። ናቹራል ጋዝ ማለት ነው። ናቹራል ጋዝ በሚቀንስበት ጊዜ ኤሌክትሪሲቲ ይጨምራል። ተመጣጣይ ዋጋ ነው የምናወጣው። ስለዚህ አንደኛው በሲዝኑ ከፍ በሚልበት ጊዜ አንደኛው ደግሞ በሲዝኑ ዝቅ ስለሚል ነው። ሁልጊዜ ተመሳሳይ ነው የምናወጣው። ብንጽፈው ግን አንዳንዴ አቢዩዝ የሚደረጉ ነገሮችም የት እንዳሉ ለማወቅ እንችላለን ማለት ነው። ስለዚህ ሁልጊዜ የቤታችን የምናወጣውን ከባለቤታችን ጋር ተስማምተን ማለት ነው እነዚህን ወጪዎች በምንጽፍበት ጊዜ ተወያይተን የት ጋር ወጪ እንደበዛ የትኛ እንደቀነሰ ያሳያል ማለት ነው። ለምሳሌ አንዳንዴ ባለፈው ፕሮግራም ማለት አባውት 6 7 ወር በፊት ውጭ የምንበላ ከሆነ አማውንት ምን ያህል እንደሆነ እናቃለን? አዎ ለምሳሌ አንድ ግለሰብ ምሳ ሬስቶራንት ሄዶ ጥሩ ምግብ ለመብላት ወደ 12 ብር 13 ብር ይመጣል። ከነ ቲፑ ውሃ ሳይጨምር ማለት ነው 15 ይመጣል። ይሄ ከቦርብ እናረጋው 450 ነው። 450 አንድ ሰው ምሳው እየበላው ነው። ለብዙ ቤተሰብ ግን የሚቀልም ነው። ስለዚህ ይሄን በመሰለ መልክ ብቻ ስናይ ነው ወጪያችን ብዙ መሆኑና ዝቅተኛ መሆኑን የምናውቀው። ስለዚህ እንግዲህ ወጪያችን ለመቆጣጠር ክሬዲታችን ለማስተካከል የሚቀጥሉትን ነገሮች ማድረግ ይኖርብናል። በመጀመሪያ ባጀት ማውጣት ይኖርብናል። መጻፍ አለብን። ይሄ ግን ፐርፌክት የሆነ ባጀት ማውጣት የለብን። የለም ለምግብ ይሄን ያህል ለኤሌክትሪሲቲ ይሄን ያህል ብለን ምን ያህል እንደ ከፍ እንዳለና ዝቅ እንዳለ ከጊዜው ለማየት እንችላለን። ሁለተኛ ገንዘብ መውደድ አለብን። ገንዘብ መውደድ አለብን ማለት ምን ማለት ነው? ዝም ብለን አናስረክርከው፣ ዝም ብለን አንጣለው። ካሽ መውደድ አለብን። ካሽ እናወጣ እንዲሰማን ይፈልጋል። ስለዚህ ኑሯችንን ለማስተካከል ገንዘብ መውደድ እንዳለብን ነው። ዛሬ ብዙ ገንዘብ ስላደረግ ነገ ብናጠፋው ጉዳት አለው ማለት ነው። ሌላው በየወሩ ያሉንን ቢሎች ኦን ታይም ከከፈል ለክሬዲታችን ቢልድ አፕ ያደርገዋል። ስለዚህ የኤሌክትሪሲቲው ቢል፣ የቴሌፎኑ ቢል፣ የጋዙ ቢል፣ የሌላውም ቢል በየጊዜው ኦን ታይም በምንከፍልበት ጊዜ ክሬዲታችን ወደ ላይ እየሆነ ይሄዳል ማለት ነው። አራተኛ ደግሞ ጥሩ መስራት ብቻ ሳይሆን ክሬዲት ሪፖርታችንን በየጊዜው ማግኘት እንዳለብን ነው። ባለፉት ሁለት ሳምንታት እንደነገርኳችሁ እያንዳንዱ ግለሰብ በአመት ከሶስትም ክሬዲት ሪፖርቲንግ ኤጀንሲስ አንድ ነጻ ይሰጠናል። ስለዚህ ሶስት ናቸው ያሉት ኢኩፋክስ experience and the other one ከሶስቱም ነጻ ልናገኝ እንችላለን። እንዲሁም ደግሞ free credit report ብንገባ አንዳንዴ የሚያስከፍሉን አንድ ብር ብቻ ነው። አንድ ብር ነጻ ነው። እንዲሁም ደግሞ ሌሎች ብዙ ናቸው ያሉት። ግን አንዱ ጥሩ መስሎ ከታየኝ ኩዊዝል ነው። ኩዊዝል ምንም 5 ሳንቲም አያስከፍልም። ሪፖርት በየጊዜው ልናወጣው እንችላለን። አንዳንድ እንቅስቃሴያችንን አድቫይዝ ያደርጉናል። ወጫችን እንዴት እንደምንቆጣጠር፣ እንዴት እንደምንቀንስ ሁልጊዜ በኢሜይል ያደርጋሉ። ኢሜይል ነው ኩዊዝል.ካም quizzle.com ብንገባ ነፃ የሆነ ክሬዲት ሪፖርት ልናገኝ እንችላለን። የታመነ ሶርስ ነው ደግሞ ምንም የሚያጠራጥር ጉዳይም የለው ማለት ነው። ሌላው ክሬዲት ካርድ በሚሰጠን ጊዜ መቀበል ነው። የክሬዲት ካርድ መጥፎነቱ አቢዩዝ ስናረገው በብዛት ስናጠፋው ነው እንጂ ስላለን እኮ ጉዳት የለውም። ሁለት አይነት ክሬዲት ካርድ ነው የሚሰጡን። አንደኛው ሴኩርድ ክሬዲት ካርድ ይባላል። አንደኛው ደግሞ አንሴኩርድ ክሬዲት ካርድ ይባላል። ሴኩርድ ክሬዲት ካርድ የሚባለው ለምሳሌ ባንክ ኦፍ አሜሪካ እንሄድና በ500 ብር ዲፖዚት አድርገን የ500 ብር ክሬዲት ካርድ ሊሰጡን ይችላሉ። የራሳችን ገንዘብ ነው። ስናወጣው ሊሚቱ ያቆማል። ካላወጣ ነው ግን ይቀጥላል። በየጊዜ ፔመንታችን ሚኒማም እያደረግ ብንከፍል ክሬዲታችን ወደ ላይ ከፍ ያደርገዋል። አንሴኪርድ የሆነው አንዳንዴ ያስቸግራል። ግን ዩዥዋሊ ለጥቂት ለ200 ብር 300 ብር አንሴኪርድ የሆነም ሊሰጡ ይችላሉ። አንዳንዴ ግን በብዛት በተለይ የክሬዲት ችግር ካለን ሴኪርድ የሆነውን ክሬዲት ነው የሚያደርጉ። እሱም ደግሞ ጉዳት የለውም። በአንዳንድ ሰዎች ፕሪፔይድ ይሉታል። ፕሪፔይድ ይባላል። ፕሪፔይድ ማለት ምን ማለት ነው? ገንዘቡ መጀመሪያ እንከፍላቸዋለን፣ ከዚህ በኋላ ክሬዲት ካርዱን እንጠቀማለን ማለት ነው። በአሁኑ ጊዜ እንኳን ላይን ኦፍ ክሬዲት በብዛት የለም እንጂ ለድሮ ቤታችንም ቢኖረን ላይን ኦፍ ክሬዲት አግኝተን ላይን ኦፍ ክሬዲቱ ሰፋ ያለ ነው። ለ10,000 ብር ከሰጡን እስከ 10,000 ብር ክሬዲት ካርዱን ልንጠቀምበት እንችላለን ማለት ነው። የግድ ግን 10,000 ብር መጠቀም የለብንም። ስለዚህ ላይን ኦፍ ክሬዲት ኦፕን ሆኖ ሊሚት አለው። እሱም ብናገኝ በጣም ቆንጆ ነው። በአሁኑ ጊዜ እንኳን በጣም ከበድ ይላል። ሌላው አዲስ መኪና መግዛት አያስፈልግም። አዲስ መኪና በጣም ብዙ ፔይመንት አለው እና አንዱ ምክሩ ምንድን ነው የሚለው፣ መኪና ክፍያ ካላችሁ ተሎ ብላችሁ ጨርሱና ተገላገሉ ነው የሚለው። ምክንያቱም በ12,000 የገዛናት እኮ 19,000 17,000 ነው የምትገባው በ5 ዓመት እንዲሁም ደግሞ አንዳንዴ በ6 ዓመትም ጀምሯል። አሁን ይሄን ማሰብ ይኖርብናል። አንዳንዴ እርግጥ ገንዘብ ካለን አዲስ መግዛቱ ቆንጆ ነው። ጥሩ ዩዝድ መኪና ችግር የለውም። በደንብ የተመረመሩ ለመግዛት እንችላለን። ዩዝድ መኪና በምንገዛበት ጊዜ አውቶ ቼክ የሚባል አለ። አውቶ ቼክ አንድ ወደ 100 ወይም 99 ብር ምናምን ከፍለን የመኪናው 150 የሚሆኑ ቼክ አድርገው ድራይቭ አድርገው የተጋጨ መሆኑ ጉዳት እንዳለበት ይነግራሉ እኮ። ከየትም ስቴት ልንገዛ እንችላለን። አውቶ ቼክ 24 አወርስ ነው የሚሰሩት። እነሱ ቼክ ካደረጉልን ሪፖርት ይሰጡናል። ሪፖርቱ ስለ መኪና ማለት ነው። ስለዚህ በጥሩ የተያዘች መኪና ደግሞ እንደ አዲስ ስለምታገለግል ነው። ሌላው ክሬዲታችን ቢል ለማድረግ ሁልጊዜ ሎንግ ተርም ሪሌሽንሽፕ መስረት አለብን። ሎንግ ተርም ሪሌሽንሽፕን ማለት ነው። ለምሳሌ ባንክ ኦፍ አሜሪካ ቼኪንግ አካውንት ካላችሁ የትም ቦታ ሁልጊዜ ሌላ ቦታ አትሂዱ። አንድ ቦታ ብቻ ነው መሄድ ያለባችሁ። ከሰው ሪሌሽንሽፕ ያስፈልጋችኋል። ለምሳሌ በአንዱ ከተማ ያለው ብራንች ብትከፍቱ ሁልጊዜ ችግር ሲኖራችሁ እዚያች ባንክ ሂዱ። ፐርሶናል ሪሌሽንሽፕ ዴቨሎፕ በምታደረጉበት ጊዜ ፐርሶናል ሪሌሽንሽፑ ወደ ጥሩ ሪሌሽንሽፕ ሊደረግ ይችላል። እና ባንኩ ማለት የባንኩ ኦፊሻል ማለት የምትነጋገሩ ሰው አንዳንዴ መብት ሲኖራችሁ ወይም ደግሞ አንዳንዴ ሊሰጧችሁ የሚገባ ነገር ካለ ይሰጧችኋል ማለት ነው። ስለዚህ እንደሌላው ሁኔታ ሁልጊዜ ባንካችሁን እንደ ፐርሶናል አድርጋችሁ መተዋወቅ ይኖርባችኋል። ሪሌሽንሽፕ ያስፈልጋችኋል፣ ያስፈልገናል ማለት ነው። ናው ሁልጊዜ ደግሞ ማንኛውም ነገር ፐርሰናል የሆነ ነገር ጠቃሚነት እንዳለው ነው። ስለዚህ ቢሉም ሲመጣ ማየት እንዳለባችሁ ነው። ቢሉ ከስህተት አለው ወይ ሞር ሆነዋል ወይ ሞር የሆነው ለምንድን ነው የሚል የራሳችንም የኢንቮልቭመንት ወይም ደግሞ መካፈል ያስፈልገናል ማለት ነው። በመጨረሻው የሚለው ምንድን ነው? ሁልጊዜ ችግር በሚኖርብን ጊዜ ስካመሮች፣ እነዚህ ወንጀለኞች ሁልጊዜ ቼስ ስለሚያደርጉን ሁል ጊዜ ስካመሮች እንዳያጠቁን መጠንቀቅ አለብን ማለት ነው። ለምሳሌ አንድ ሰው ክሬዲቱ ተበላሽቷል። ክሬዲቱ በሚበላሽበት ጊዜ አንዳንድ ስካመሮች በኢሜይል ይልኩልንና ክሬዲት ቢልድ ለማድረግ ይሄን ይሄን አድርግ ብለው ኢንፎርሜሽናችን በሚጠይቁን ጊዜ መስጠት እንደሌለብን ነው። ስካመርስ ናቸው። ስለዚህ ክሬዲት የለኝምና ይሄ ግለሰብ ወይም ይሄ ድርጅት ክሬዲት ይሰጠኛል ብሎ መጠራጠር እንዳለባችሁ ነው። ዩዥሊ አድራሻ የሌለው አንዳንድ ፒኦ ቦክስ ነው የሚያስደርጉ፣ አንዳንድ ደግሞ ኦንሊ ኢሜይል ብቻ ነው የሚሰጡ፣ አንዳንድ ደግሞ ሊንክ በምታደርጉበት ጊዜ ማለት ራሱ የተጻፈው ሶርስ በምታደርግበት ጊዜ ዊርድ የሆኑ ጥሩ ያልሆኑ ቁጥሮች እዚያ ላይ ስላሉ ነው። ስለዚህ ሁልጊዜ ከስካም መጠንቀቅ እንዳለብን ነው። እስቲ ብዙ የተናገርኩ ይመስለኛል እና አንድ ዘፈን ላመጣ ነው አሁን። ከዚያ በኋላ ተመልሼ እመጣለሁ። ይህ ሙዚቃ የተዘፈነው ጥላሁን ገሰሰ ሱዳን አገር ካርቱም የዘፈነው በቪዲዮ እንደሚታየኝ ያለ ብሉ ናይል እና ዋይት ናይል የሚገናኙበት ቤተ መንግስቱ አጠገብ ነው። ሱዳን እኔ 6 ዓመት ተቀምጫለሁ። ቦታው ይታየኛል። ትንሽ ቆይቶ ደግሞ ወደ አረብኛ ተርሞ በአረብኛም ሊዘፍን ነው። ስለዚህ አማርኛውን እንደገና በአረብኛ ሊዘፍን ነው። ቆየት ዘፈናት እሺ Oh, በአሁኑ ባለው ሁኔታ ብዙ ቤቶች እየተሰረቁ ናቸው። ብዙ አደጋዎች እያጋጠሙ ናቸው። ሌብነት የሌለበት ኔበርሁድ ቴክኒክን የለም። እግዚአብሔር ይጠብቅ እንጂ አንዳንዴ ራሳችን ለመከላከል አንችልም። ይህ ፕሮግራም ከዚህ በፊት አቅርቤው ነበር። የኔን ራሴ ምሳሌ በማድረግ ነው የጀመርኩት። እንዴት ነው? አንድ ቀን ሌሊት around ወደ 12 ሰዓት ማታ ይሆናል። ሌሊት ማለት ነው ኩለ ሌሊት። ግለሰብ ይመጣና ደወል ይደውላል። በዚህ ሰዓት የሚመጣ ሰው ጤነኛም ስላልሆነ ወጣና በመስኮት አየዋለሁ። ምን ፈልገ ነው ስለው፣ አባቴ ስለታመመ ነዳጅ ስለሌለኝ አንድ 5 ብር እንድትሰጠኝ ብዬ ነው ይለኛል። አንደኛ እዚህ ሀገር ገንዘብ ባይኖርህ ነዳጅ ባይኖርህ 911 ደውለህ ለኤመርጀንሲ አባትን ወደ ሕክምና ለመውሰድ ትችላለህ እንጂ ሌሊት እንዴት ታስነሳኛለህ? ሰው የሚተኛበት ሰዓት ነው አሁን፣ ቀስቅሰኛል። ሁለተኛ ከመጣህ ግን እቺ የምታያት ጥይት አንገትን ቆርጣ ነው ትሄደው፣ እንዳትመጣ። ለነገሩ የት ነው የምኖረው ስለው ጎረቤት ነኝ ይለኛል። እኔ እዚህ ኔበርሁድ 13 ዓመት ተቀምጫለሁ፣ 30 ቤትም ርቄ ብሄድ የለህም። ነገሩ ግን ይሰጣሉ ብሎ ብየው 5 ብር በመስኮት ወርውር የለታለሁ። ይህ ሰውዬ አንደኛ ሌባን የነበረው፣ ምክንያቱም መኪናው እንኳን ያቆማት ኢንጂኑ ራን እያረገ ፓርኪንግ ሎቱ ሳይገባ አውራ መንገዱ ነበር ፓርክ ያረጋት። መብራቱ ሁሉ ኦን ነበር። ትንሽ ጉጡ ሲያይ ተርበትብቷል። ሁለተኛ አልመጣም። ሌባ ግን እንደነበረ እንዳትጠራጠሩ። ብከፍትለት ኖሮ የኔም የልጄም ጤንነት ሳክሪፋይስ ይሆን ነበር። ሁለተኛ ደግሞ በሌላ ቀን ነው። ይሄ ደግሞ ከሳምንት በኋላ ኢንሲደንት ካጋጠመኝ በኋላ ከፓርክ ስንመለስ ልጄ ጋር ማለት ነው፣ ወደ 7 ፒኤም ገደማ ይሆናል። በዚያን ጊዜ ወደ 7 ገደማ ጨለም ይል ነበር። ይመጣና ሌላ ሰው እንደገባን ቤል ይደውላል። ቀን ስለነበረ ማን ብዬ ካየሁ በኋላ ከፈትኩለት። እኔ እዚህ ኔበርሁድ አሁን እየዞርኩ ነኝ ያለሁት፣ እንደዚህ ሃንዲማን ስለሆንክ ይህን ቢዝነስ ካርድ እንድሰጥህና አንዳንድ ስራዎች ካሉ እንድደውልኝና እንድሰራልህ ነው ብሎ ነው ያለኝ። አንደኛ እኔ ፕሮፌሽናል ነኝ፣ ከመንገድ ሰው አላረግም። ይህን ካርዱን ደግሞ ፊቱ ላይ ነው የደፋውበት። ሁለተኛ የመጣህ እንደሆነ ግን ህይወት የለችም ያለች። እሺ አድማጭ ስልክ ያለ መሰለኝ፣ ይቀጥሉ። አድማጭ ይቀጥሉ። አድማጭ አሉ?
ሰላም ብዬ
ጤና ስትልኝ ጤና ስትልኝ። እሺ ከሄድ ደህና ነህ?
ደህና ነኝ ቲኬ። ኤፍሬም ነኝ ወደ
አውቄ አለሁ። አሁን እናቅርበው እንትኑን ዝግጁ ነልህ? እኔ
ሁለት ደቂቃ በኋላ መልሼ ብደውል
እሺ መልሰ ደውልኝ እንግዲህ እናቋርጥ እንቻለን ንግግራችን እሺ thank you doctor እሺ በጣም አመሰግናለሁ ሰውየው ሌባ እንደነበረ ነው ይሄን ምልክት በማር ይሄን እነዚህ ሁለቱ ነገሮች ካየው በኋላ ትንሽ ሪሰርች አድርጌ በጣም የታወቁ ሌቦች እነዚህ አሁን ያልኳችሁ ነገሮች ከሚጠቀምባቸው ቴክኒኮች መሆናቸውና ሌሎችም በየቦታው ብዙ ስቃይ ብዙ ሌብነት እንዳጋጠማቸው ነው ይሄን ካቀረብኩ በኋላ በስቶን ማውንቴን ኤሪያ እና ክላርክስተን ወደ 26 ቤት መሰረቁን ማውቂያለሁ ብዙዎቹ እየደወሉ እኔም እንደዚህ አጋጥሞኛል እኔም እንደዚህ አጋጥሞኛል ነው እንግዲህ ከሌባ ለመከላከል እንችላለን አንዳንዴ አያድርስ ነው የሚባለው ግን አንዳንድ ነገሮች ግን ራሳችንም ጥንቃቄ ለማድረግ እንደምንችል ነው ለምሳሌ አንዳንድ ሌቦች የሚጠቀሙት ቤታችንን ካርፔት የሚጠርጉ ቤታችንን ቀለም የሚቀቡ ሻተርስ ካለን ደግሞ በመስኮት ላይ መከላከያ ማለት ነው የሚጠርጉ ካሉ እነሱ ናቸው አንዳንዴ ሬፍሪጅሬተር ወይም ደግሞ የቁሳቁስ ሌላ እቃ ዴሊቨር የሚያደርጉ ሰዎች ናቸው የሚሰርቁን ይህን ዴሊቨር በሚያደርጉበት ጊዜ ያለው እቃ ባለዋቡል መኖሩና ለመኖሩ ያሉ ለምሳሌ አልጋ ብንገዛ ቤታችን ውስጥ ያለው አልጋች ቤድሩም ላይ ያለው ነገሮች በሙሉ ያያሉ ከዚያ በኋላ ማታ ይሰርቁናል ስለዚህ አዎ አንዳንዴ ሌቦቹ አዲስ ሳይሆኑ ግልጋሎት የሰጡን ሰዎች ናቸው መጠንቀቅ እንዳለብን ነው ሌላው ደግሞ አንዳንዴ ለምሳሌ ያርድ የሚሰሩ ሳር የሚቆርጡ በምን ኮንትራክት በምናደርግበት ጊዜ ሽንት ቤት ልጠቀም ብለው ከገቡ አዎ በተለይ አንድ ፍሎር የሆነ ቤት ካለ በሽንት ቤቱ በኩል ያለውን በር ላች እንለዋለን በእንግሊዝኛ ከፈት አድርገዋት ይሄዱና ሰው ያለመኖሩን አይተው ይሰርቁናል ማለት ነው ስለዚህ የሚሰራ ሰው ቤት ውስጥ የገባ ሰው እንደሚሰርቁ ናቸው እነዚህ ሌቦች የተናገሩት ነው የሚጠቀሙ ናቸው ሌላው በቤታችን ውስጥ ጥሩ መኪና እንዲሁም ደግሞ ጌጣጌጥ ፍላወርስ አንዳንድ ጥሩ ነገሮች ካዩ ቤቱ ላይ ንብረት እንዳለ ቤቱ ላይ ጥሩ ነገር እንዳለ ያዩና እንዳልኳችሁ ቅድም ወይም አንኳክተው ሰው ቃጡ ገብተው ይወስዳሉ ወይም ደግሞ አንዳንድ ነገር ያደርጋሉ ማለት ነው ስለዚህ ቤታችን ውስጥ ጥሩ እቃ ቫላብል የሆነ ነገሮች ካዩ somehow or the other ይሰርቁናል ማለት ነው ሌላው በጣም የሚገርም ነው እንኳን እኔ ከተናገርኩ በኋላ አንድ ሶስት ሰዎች ደውለው ችግሩ እንደነበረ ነው ብዙውን ጊዜ ጋዜጣ ወይም ደግሞ ፍላየርስ አንዳንዴ ድራይቭዌያችን ላይ ይወረወራል በሚወረወርበት ጊዜ የማናነሳው ከሆነ ቤቱ ውስጥ ሰው እንደሌለ ስለሚያሳያቸው በኋላም ወይም በፊት ገብተው ሊሰርቁ ይችላሉ ሌቦች እንደሚሉት ጋዜጣውና ፍላየሩ ወይም ደግሞ የፒዛ ማስታወቂያ እነሱ አይደለም የሚወረውሩት እኛ ራሳችን ሌቦቹ ነን የምንወረውረው ነው የሚሉት ስለዚህ ወደ የቤቱ እየሄዱ የማስታወቂያውን በሚጥሉበት ጊዜ እያዩ ነው ስለዚህ አንዳንዴ ቤታችሁ ላይ የፒዛ ማስታወቂያ በሚታገኙበት ጊዜ አንዳንዴ የፒዛ ቢዝነሱ አይደለም የመጣው ሌባው ነው እየፈተናችሁ መሆኑን ነው በጣም ጥሩ እንጠቀምበታለን ነው የሚሉት ስለዚህ የተወረወረ ነገር ካለ ካላነሳ ነው ያለመኖራችንን ያሳያል ማለት ነው እንዲህም ደግሞ በዚህ በጆርጂያ እንኳን በብዛት አያጠቃንም ስኖው በሚኖርበት ጊዜ ስኖው ካለ ስልክ ካለ መሰለኝ ይቀጥሉ እሺ ቀጥል ደህና ነህ በጣም አመሰግናለሁ አንደኛ የኔ ሂሮ ነህ ሁልጊዜ ነው የምናገረው በምንጠራህ ጊዜ የቲም ስቴሽን ላስ ቬጋስም ቢሆን እዚህም ቢሆን እንዳንተ ያለ ብርቱ ለሶሳይቲ የሚያስብ ብዙ ቢኖሩ እንዴት እንደምናርግ የነበረ ነው ስለዚህ መጀመሪያ በመስጋና ልክፈተውና ዶክተር ዶክተር ዚህ ከተማ አሁን የዌስት ናይል ቫይረስ ተስፋፍቷል ይባላል። በጣም በከፍተኛ ደረጃ እንኳን አይደለም የሚበዛው ቴክሳስ ነው መሰለኝ፣ እዚም ካፕ ካውንቲ እየታየ ነው። ትንሽ ስለ ዌስት ናይል ቫይረስ ብትገልጽልን።
በጣም ጥሩ። እንዴት ከረማችሁ? ቲኬም የቲኬም አድማጮች እንዴት ናችሁ? የዛሬውን እንግዲህ ስለ ዌስት ናይል ቫይረስ እንድናገር ነው ሀሳብ ያቀረብ ነው። የዌስት ናይል ቫይረስ የሚባለው ያው ስሙ የቫይረሱ ስም ነው፣ ግን በሽታ የዌስት ናይል ቫይረስ የሚያመጣው በሽታ ተብሎ ነው እንግዲህ የሚሰየመው ማለት ነው። ሌላው እዚህ ላይ እንግዲህ ማወቅ ያለብን ምንድን ነው፣ በትንኝ መነደፍ ምክንያት የሚተላለፍ በሽታ ስለሆነ ብዙ ጊዜ ይህን አይነቱን በሽታ ከወባ ጋር እናገናኘውና ልክ በወባ ትንኝ ተነድፎ ወባ ሲመጣበት ሁሉም ሰው እንደሚታመመው አድርገን ስለምንቆጥረው ነው እንጂ የዌስት ናይል ቫይረስ በሽታ በሁለቱም እንድታዩት ነው የምፈልገው። በጣም መደንገጥም የሌለብን በሽታ አይነት ነው። ምክንያቱም በትንኛዋ ተነድፎ በሽታ የሚይዘው ሰው በጣም መጠኑ ያነሰ ነው። 80% ወይም በ80% የሚገመተው ህዝብ ምንም ምልክት ሳይኖረው ነው የሚያልፍበት። ወደ 20% አካባቢ ደግሞ ያለው መለስተኛ ምልክቶችን ያሳይበታል። የተረፈው ደግሞ ወይም የተረፈው ስል ከ1% በታች የሆነው ሰው ነው በጣም ጠንካራና አደገኛ የሆነ አይነት ምልክት የሚታይበት። ስለዚህ በሽታውን ማናናቂም አይደለም። ልክ እንደ ወባ ደግሞ በጣም እንድትፈሩትም የምትፈሩት እንዳትሆኑ ብዬ ለማሳሰብ ነው ማለት ነው።
ጥሩ ምክር ነው፣ እንቀበለዋለን። ቀጥል ዶክተር።
እንግዲህ በትንኝ መነደፍ ነው ዋናው የመተላለፊያ ዘዴ ዋናው ብዬ ያልኩት ሌሎች የመተላለፊያ ዘዴዎች ስላሉት ነው። እቺ ትንኝ ከሞተ ይሄ ቫይረስ በሰውነቷ ካለ ወፍ ላይ ትወስዳለች። ይሄንን ነገር ሄዳ የምትነድፈውን ሰው በሽታውን እንድታመጣበት ትችላለች ማለት ነው። ትንኞቹ ሰውም ብቻ አይደለም ሌሎችንም የቤት እንስሳትንም እንደዚሁ ሊነድፉና እነሱንም በሽታውን የሚይዙ ሊያደርጓቸው ይችላሉ፣ በሽታውን ተሸካሚ ሊያደርጓቸው ይችላሉ ማለት ነው። እንግዲህ በሽታውን የተሸከመ እንስሳ ሌላን ትንኝ ብትነድፈው በሽታውን ወደ እሷ ውስጥ መጥቶ ይወስዳል። እቺ በሽታውን የያዘችው ትንኝ ሰውን በምትነክስበት ወይም በምትነድፍበት ጊዜ ቫይረሱን ሰውነታችን ውስጥ ታሰራጨዋለች። ቫይረሱን በብዛት ሰውነታችን ሊከላከለው የሚችል ስለሆነ እንዳልኩት 80% የሆነው ሰው ምንም ምልክት ሳያሳይበት ያልፋል። ሌሎቹን ሰዎች ደግሞ መለስተኛ ምልክቶች ያሳያቸዋል። በተለይ ጉንፋን መሰል የሆኑ ምልክቶች እንግዲህ ራስ ምታት፣ ትኩሳት ነገር፣ ሰውነትን መቆርጠም፣ ምግብ ፍላጎትን ቢማለት፣ እንደ ማቅለሽለሽ፣ እንደ ማስታወክ ምናምን እንደዚህ የመሳሰሉትን መለስተኛ ምልክቶች ያሳያል። አንዳንዴ ደግሞ እንደ ሽፍታ ነገር ሰውነታቸው ላይ ሊታይ ይችላል። ስለዚህ ይሄንን እነዚህ ምልክቶች ስነግራችሁ ዌስት ናይልንም ጭንቅላታችሁ ውስጥ እንድታስገቡ ማለቴ ነው። ሄደው በዚህ ምክንያት ወደ ሐኪም ቤትም የሚሄዱ ሰዎች ሐኪሞችም የሆኑ የጤና ባለሙያዎች እዛ ያሉ ዌስት ናይልን በአሁኑ ወቅት እየተባባሰ በመምጣቱ እሱንም እንደዚሁ እንዲያስቡት ከቁጥር እንዲያስገቡት ለማሳሰብ ነው።
እዚህ ጋር ላቋርጥና ዶክተር ኤፍሬም፣ በብዛት የሚያጠቃው የተወሰነ በተለይ ቤታችን ውስጥ ላለ ነው የተወሰነ ግሩፕ ነው ይባላል፣ ህጻኖችና ሽማግሌዎች ነው የሚለው፣ ስለ እሱ ትንሽ ማብራሪያ ብትሰጠን።
እውነት ነው በብዛት ሊጠቁ የሚችሉ እነሱን ግሩፖች እንወስዳቸዋለን። ምክንያቱም ህጻናቶች ገና የመከላከያ ችሎታቸው ያልዳበረ በመሆኑ፣ አዋቂዎችና አዛውንቶች ደግሞ የመከላከያ ችሎታቸው እየቀነሰ በመምጣቱ ምክንያት እነሱን ሁለቱን የበለጠ ሊያጠቃቸው ይችላል። ሁለተኛ አዋቂዎች ወይም ትልልቆቹ ሌሎች ብዙ በሽታዎችም ሊኖሩባቸው ስለሚችሉ እነሱም እንደዚሁ ሰውነታቸውን ሊያዳክሙ ይችላሉ ብለን እንወስዳለን ማለት ነው። እነሱ ላይ የበለጠ ሊኖር ይችላል እንላለን። ግን እንደዚህም ብለን መካከለኛ እድሜ ላይ ያለነውን ወጣቶቹንም አይመለከትም ማለት አይደለም። ብዙ ደጅ የሚቆዩ በጨዋታም በስራም በተለያዩ ምክንያቶችም ከንባ ጋር ወይም ከትንኛ ይቅር ንባ ሳይሆን ከትንኛ ጋር ግንኙነት ያላቸው ሰዎችም ሊይዛቸው ይችላል።
እሺ፣ እዚህ ጋር ደግሞ ትንሽ ልቀጥልና ይሄ ዌስት ናይል ቫይረስ ቤታችን ውስጥ ሊዳብር ይችላል። መከላከል ካለብን ነገር አንዱ እርጥብ የሆነ ነገር ውሃ የተከማቸበት ነገር አቮይድ ማድረግ እንዳለብን ነው። ስለዚህ ትንሽ ማብራሪያ ለህዝባችን ብትገልጽልን ዶክተር ኤፍሬም።
ጥሩ። እንግዲህ የትንኝን አኗኗርና አሰራር ያየን እንደሆነ ትንኝ የምትራባው ውሃ ላይ እንቁላሏን ጥላ እንቁላሏ ወደ ትሉ ደረጃ ይለወጣል። ትሉ አድጎ ወደ ትንኝ ይመጣል ማለት ነው። እንግዲህ የትንኛን በትንኛው ምክንያት ነው የሚመጣው ወይም የሚተላለፈው ብለን ካልን የእሷን ያኗኗር ዑደት ወይም ሳይክሏን ስናቋርጠው ያንን በሽታ እናቋርጣለን። ልክ ለወባ መከላከል የምንጠቀምበትን ዘዴ ማለት ነው። እንግዲህ ውሃ ያስፈልጋታል ብለናል ለመራባት። አሁን እንደዚህ አይነቱን ውሃ ሄዳ ከወንዝ ወይም ከውቅያኖስ ወይም ከባህር ላይ ሳይሆን የምታገኘው አካባቢ ባሉ ረግረጎች ዝናብ ከዘነበ በኋላ የሚንጠባጠቡና የተጠራቀሙ ውሃዎች ለውሻ ወይም ለእንደዚህ ብለን ያጠራቀምነው የውሃ ማጠራቀሚያ የውሃ መስጫ እቃዎች ውስጥ ወዘተ እነዚህ የመሳሰሉት ነገሮች ውስጥ ሊጠራቀሙና ትንኛ ልትራባ ስለምትችል እነዚህን ነገሮች በተለይ በተለይ ማስወገድ ይኖርብናል። ይሄ በሽታ አልተነገረ እንደሆነ አልሰማችሁት እንደሆነ በጋንና የመርገፍ ወቅት ነው ወይም ፎልን አስታኮ የሚመጣ ነው። በዛ ወቅት ነው ሙቀት ባለበት ጊዜ አንዳንድ ዝናብ እየዘነበ እርጥበትና ረግረብ በሚጠራቀምበት ጊዜ ነው የሚመጣው እና ከእሱ ጋር ስለሚያዝ እንደዛ አይነቱን ጥንቃቄ ማድረጉ ይረዳናል። እንግዲህ የትንኛን ሳይክል ማቋረጥ ብቻ ሳይሆን እኛም ራሳችንን እንዴት ነው የምንከላከለው፣ ትንኛን ማባረር የምንችልበትን ዘዴ መፈለግ አለብን ማለት ነው። የሚረጩ ነገሮች፣ የሚቀቡ ነገሮችን ማድረግ ይኖርብናል ማለት ነው።
ኢንሴክት ሪፔለንት ተጠቀሙ ነው የሚለው። ስለዚህ አይ ቲንክ ነው በደንብ አድርገህ ገልጽኸዋል ዶክተር። ሁልጊዜ እኛ ራሳችን አንዳንድ መከላከል የምናደርገው አለ። በቤታችን አካባቢ ባልዲ ካለ፣ ባልዲው ላይ ውሃ ካለ አንዱ ሶርስ ነው። እሱም ራሱ ማፍሰስ ይኖርብናል።
ምንም አይነት የተጠራቀሙ ውሃዎች በባልዲም ሊሆን ይችላል፣ እንደዚሁ መሬትም ላይ የተጠራቀሙ ነገሮች ሊሆኑ ይችላሉ። እነሱንም ማድረቅ ማጥፋት ያስፈልገናል፣ መሙላት መድፈን ያስፈልገናል ማለት ነው።
ሌላው ደግሞ ውጭ ጨለማ ከሆነ በኋላ ውጭ በምንኖርበት ጊዜ ኢንሴክቱ መጥቶ ባይት ሊያደርገን ስለሚችል ኢንሴክት ሪፐለንት መጠቀም እንዳለብን የሲዲሲ ያስታውቃል። ስለሱ ትንሽ ገልጸኸዋል፣ ግን ሰፋ ያለ ትንሽ ማብራሪያ ብትሰጠን።
የትንኝ ማባረሪያ ብለው ይሉታል። የሚረጭ ሊሆን ይችላል፣ ወይምንም በጭስ መልክ የሚደረግ ሊሆን ይችላል፣ ወይም አካባቢን እላያችንም ላይ ሰውነታችንም ላይ የምንቀባው ወይም የምንረጨው ሊሆን ይችላል። እነሱ ሁሉ የማባረሪያ ዘዴዎች ናቸው። ትንኟን እንድትሄድ የሚያደርጉ ናቸው እንጂ ትንኟን የሚያጠፉ አይደሉም፣ ወይም የትንኟን የአኗኗር ሳይክል የሚያጠፉ አይደሉም። ቅንብር ነው። የተለያዩ ነገሮችን አብረን ማቀናበር ይኖርብናል ማለት ነው። በጣም ጠዋትና ወደ ረፋዱ ሰዓትም ላይ በብዛት ወደ ውጭ ያለመሆንም እንደዚሁ ይረዳናል። ከትንኛ ጋር ያለን ግንኙነት ይቀንስልናል። ትንኝን መከላከል የሚችሉ መጋረጃዎች ወይም ስክሪኖች ለበሮቻችንና ለመስኮቶቻችን ከሌለን ማስገባት፣ ካለን ደግሞ እነሱ በደንብ በየጊዜው መዘጋት እንዳለባቸው ወይም ቀዳዳ ወይም ስንጥቅ እንደሌለባቸው እሱንም ማጣራት ይኖርብናል ማለት ነው።
በተለይ አፕስቴርስ ምናምን ያሉ እና ክፍት የሆነ እነዚህ ስክሪን የሌሏቸው ገብተው መውጫ ስለሚያጡ እዚያው ይሽከረከራሉ ማለት ነው፣ ያገኙናል ማለት ነው።
ሌላው ሰው ልብሶቻችንንም እንደዚሁ ውጪ መሆን ካለብን እና ለትንኛው የምንዳረግ መስሎ ከታየን ረጅም እጀታና እግር ያለውን ልብሶችንም መልበስ አንዱ የሚረዳ ነው ማለት ነው።
እሺ ዶክተር፣ በመጨረሻ ትንሽ ሌላ ተጨማሪ ሀሳብ የምትሰጠው ካለ ብትጠቅስልን።
እንግዲህ ዌስት ናይል ቫይረስ በሽታ እንደ ወባም የምንፈራው መሆን የለበትም፣ ወይንም በጣም ቀላል ነው ብሎ እንደምመተው የለብንም። ምክንያቱም ከባድ የተባለው አይነቱ ልክ ቅድም የጠቀስኳቸው ጉንፋን መሰል ህመሞች፣ ሽፍታዎች፣ ማቅለሸሽ፣ ማስታወክ ተጨማሪ አንጎልን የሚነካ አይነት ህመም ሊያመጣ ይችላል። በጣም ጥቂቶች ሰዎች ላይ ነው የሚመጣው፣ ግን አይደርስብንም ብለን ማለት አንችልም። ምልክቶቹን ስናይ ቶሎ ብለን መሄድ ይኖርብናል። ጉንፋን ነው ብለን ዝም ብለን ቤታችን ብንተኛ የዛ አይነት መመለስ የማንችላቸው አይነት የአንጎል ጉዳቶችን፣ የነርቭ ጉዳቶችን ሊደርስብን ይችላል ማለት ነው። መጠርጠር ይኖርብናል። ጉንፋን መሰል ከሽፍታ ጋር ሲመጣብን እሱ መጠርጠርም ሐኪሞችም ጋር ስንሄድ እሱንም እስቲ አጣሩልን ብሎ ማለትም አስፈላጊ ነው ማለት ነው።
እሺ ዶክተር፣
ዋናው ጥንቃቄው ነው ከዚህ ሁሉ ሊከላከልን የሚችል ጥንቃቄው ነው።
በጣም ለአስተያየት በጣም አመሰግናለሁ። ህዝባችን እንደሚጠቀምበት ነው ዶክተር ኤፍሬም በሚገባን ቋንቋ በቀላል አማርኛ የገለጸልን ይመስለኛል። ስለዚህ በጣም ብዙ ምንደነቅጥበት ሁኔታ ያለም ግን አንዳንዴ አስቀድመው ኋላ ከመማቀቅ አስቀድመው መጠንቀቅ ይላልና አንዳንድ ነገሮች መጠንቀቅ እንዳለብን ነው። ለነገሩ ዌስት ናይል ቫይረስ የተባለበት በኡጋንዳ በ1937 ስለጀመረ ነው። አሁን ግን አውስትራሊያም አለ፣ ዩሮፕም አለ፣ ኤቭሪዌር ነው ያለው። ስለዚህ ምናልባት ለምን ዌስት ናይል እንደሆነም መከራከር ይኖርብናል። እሱም ለምን ናይል እንደተባለ
በጣም ጥሩ ነጥብ አምጥተሃል። እኔ ወደዛም አልገባም ብዬ ነበረ፣ ግን እስካሁን ዌስት ናይል ይባላል። ዌስት ሚሲሲፒ እና ዌስት ሌላም መባል ሲችል ማለት ነው።
ትናንትና ወዲያ ስነጋገር ጠቀስ ስላረካት ትንሽ ሪሰርች አድርጌ ነው። ያ አንዳንዴ ስሙ ሪሊ ዲረጋቶሪ ነው እንዳልከው፣ ኤኒዌር ሊኖር እየቻለ አሁን እዚያው ዌስት ናይል ተብሎ ስታክ የሆነበት ምክንያት
ለመጀመሪያ ጊዜ የደም ምርመራ ተደርጎ በዚህ ኃይለኛው በሽታ ደርሶባት ምርመራው ተደርጎ የተገኘችው ሴት ዩጋንዳ አካባቢ ስለነበረ ከናይል ወንዝ አካባቢ ስለነበረ ከዛው ጋር በተያያዘ ተወሰደ። በየቦታ የተገኘውን ሁሉ በዛ ስም ተሰጠው ማለት ነው።
ስለዚህ እሱን ለፖለቲሻኖች እንተዋለን ማለት ነው። እንግዲህ ይከራከሩበት
እንግዲህ።
ጥሩ አሪፍ ነው። ዶክተር ኤፍሬም በጣም አመሰግናለሁ። ሁልጊዜ እንግዳችን ነህ፣ ሁልጊዜ ተባባሪያችን ነህ። በፕሮግራም በምጠራህ ጊዜ ካለ እሺ እምቢ ብለኝም አታውቅም። አሁንም ደግሜ በጣም አመሰግናለሁ። ታንክ ዩ ቨሪ ማች።
በጣም አመሰግናለሁ። ተካ አስፈላጊ ነገር ሲሆን አለሁኝ።
እኮራብሃለሁ። አይ ካውንት ኦን ዩ።
እሺ
እሺ፣ ደህና ሁንልኝ። እሺ፣ ትንሽ ስለተናገርን ደግሞ ሌላ ዘፈን ጥሩ አመጣለሁ። እስቲ ትንሽ ኢንተርኔቱ አንዳንዴ እንትን ያደርጋል። ኦኬ፣ አልሰራችም። ሌላ ሙዚቃ እናመጣለን ማለት ነው። እሺ፣ ሙዚቃ እየመጣ ነው። እሺ እንግዲህ ፕሮግራሜን ልቀጥልና በረዶ በሚወርድበት ጊዜ ሰዎች ቤታቸው ያለመኖራቸው የሚታወቀው የተረገጠ የእግር ስቴፕስ እዚያ ላይ ስለሌለ ነው፣ ኢምፕሪንት። አንዳንዴም መኪናዎች ስለማይኖሩ ነው። እስቲ ሙዚቃ እንስማና ተመልሼ እመጣለሁ።
Sabazinye zelkalu ndo defa bidenyimnyalu nyanyalu
እሺ ሌላው የአላርም ቤታችን ውስጥ ካለ የአላርም ኮንትሮሉ ከውጭ ሆነው ያይቷል። ስለዚህ አላርም ኮንትሮል ያለው ማይታይ ቦታ መሆን እንዳለበት ነው። በውጭ ያይቷል። ቀይና አረንጓዴ መብራት ስላለው ከውጭ ሆነው ኦን መሆኑና ኦፍ መሆኑ ስለሚያውቁ አላርም ኢንስቶል በመታረግበት ጊዜ በማይታይ ቦታ አስቀምጡት። ካልበለዚያ ግን እሷን አይተን እንገባለን ነው የሚሉት። ሌላው ሁልጊዜ የአላርም ቤታችን ውስጥ ካለ የአላርም ኩባንያው ሎጎ ቤት ውስጥ ፍሮንት ማለት በሩ ላይ ካለ ስለምንፈራ አንገባም። እሱ ከሌለ ግን ያለ መኖሩን ስለማናውቅ እንገባለን ይላል። ሌላው ሁልጊዜ የሚያንኳኳውን ሰውዬ መክፈት እንደሌለብን ነው ይላል። ይሄ ሌባ ምንድን ነው የሚለው? ቤት ሂጅ አንኳኳና ሰዎች ከሌሉ እገባለሁ፣ ሰዎች ካሉ ግን ዳይሬክሽን ነው የምጠይቀው ነው የሚለው። እዚህ ቦታ ፈልጌ ነበር፣ እንዴት ሊሄድ ይችላለሁ፣ እንዲህ ያደርጋለሁ ይላል ማለት ነው። ሁልጊዜ እቤት መጥተው ዳይሬክሽን የሚጠይቁ ከሆነ ሌቦች ናቸው ማለት ነው። ዳይሬክሽን የሚጠይቅ ሰው ሱቅ ነው የሚሄደው፣ ሬስቶራንት ነው የሚሄደው፣ ፓብሊክ ቦታ ነው የሚሄደው እንጂ ቤት አንኳኩቶም አይጠይቅም። ሌላው አንዳንድ ሰዎች ገንዘባቸውን ካልሲ ላይ ያስቀምጣሉ፣ ጫማ ላይ ያስቀምጣሉ። ሌባው ምንድን ነው የሚለው? ካልሲ ካለ ቼክ ሳናደርግ አንሄድም ነው የሚለው። ስለዚህ አያገኘውም፣ መጥፎ ቦታ ነው ብላችሁ ካልሲ ላይ ንብረት መጨመር ማስቀመጥ እንደማይቻል ነው። የሚበዛው ጊዜ እቤት ውስጥ የማንገባው የህፃኖች ሩም ብቻ ነው የሚለው። ኪድስ ሩም አንሄድም ይላል። ሌላው ግን ከመኝታ ቤት እስከ ክሎሴት በደንብ አድርገን ነው ቼክ የምናደርገው ይላል። ምክንያቱም ልጆች ቤት ብዙ ቫሉብል የሆነ ነገሮች ስለማይቀመጡ ነው ይላል። አንዳንዴ አንዳንድ ሰዎች ሴፍ ገንዘባቸው የሚያስቀምጡበት ሴፍ አላቸው ቤት አለ። የምንሸከመው ከሆነ ተሸክመናት ነው የምንሄደው። እንዳይሆን ከፈለጋችሁ ግን በብሎን ከፍሎሩ ጋር አያይዙት፣ ካልሆነ ግን ተሸክመናት ነው የምንሄደው ነው የሚለው። ስለዚህ ምን ለማለት ነው እንግዲህ ሁልጊዜ እነዚህ ትንሽ ጥንቃቄዎች ከስርቆት ሊያድኑ ይችላሉ። ሌላው ቲቪ ኦን ከሆነ ወይም ደግሞ ሬዲዮ ኦን ከሆነ በጣም እንፈራለን ይላል። የተኛ ሰው አለ ብለን አንገባም ነው የሚለው። እንግዲህ ወደ ውጭ በምንሄድበት ጊዜ ቲቪውን ኦን አድርገን ለመሄድ ምናልባት ደስ አይለንም ይሆናል። ምን ችግር አለው? ፌክ የሆነ ቲቪ እኮ አለ። 30 ብር ነው ዋጋው። እንደ ቲቪ ያበራል፣ እንደ ቲቪ አክት ያደርጋል፣ ግን ፌክ ነው። 30 ብር ናት። ስሟ ደግሞ ፌክ ቲቪ ትባላለች እና የትም ቦታ ትገኛለች ማለት ነው። ስለዚህ እነዚህ የነገርኳችሁ ጥንቃቄዎች ናቸው። ሁልጊዜ መፍትሄው ይሄ ነው ማለት አይደለም፣ ግን አንዳንዴ እነዚህ ችግሮች ሊያጋጥምን ስለሚችሉ ሌቦች እንዳይጠቀሙብን መጠቀም እንዳለብን ነው። ፕሮግራሜ ያለቀ ይመስለኛል። እስቲ አንድ ዘፈን ላዘፍንና ተመልሼ እመጣለሁ። ሙዚቃ እየመጣ ነው እየመጣ ነው። ፕሮግራማችን ሊያልቅ ነው። አንድ ጥቂት ደቂቃ ቀርቷል። ያቀጥሎ አድማሶች ሊመጡ ነው። እንግዲህ ዛሬ ፕሮግራማችን ብዙ ጥያቄ እንኳን አልነበረም። ለሚመጣው ሳምንት እንግዲህ ተመሳሳይ ፕሮግራም እናዘጋጃለን። በፕሮግራማችን እንደተደሰታችሁ ተስፋ አደርጋለሁ። ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝና በሙዚቃው እየሰማችሁ ፕሮግራማችን ከጨረስን በኋላ አንዳንድ ጥያቄዎች ቢኖራችሁ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 404-315-1010 ብደውሉ ታገኙኛላችሁ። እንደገና ቁጥሩ ንገራችሁ 404-315-1010። እሺ።